ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ተነሳው ለገደምቢ ሸካላ ወድም ጋር በተያዘው ማደን እንትን ለገደምቢ በመታደሱ መታደስ የለበትን ያለው ህዝብ የዚህ ቅሬታ ነበር።
አቶ ደበላ ኤደሙ ይባላሉ። በዛሬው ዕለት አዶላ ከተማ ለደረሰው ግጭት መንስኤው ምን እንደሆነ ከገለጹበት የተቀነጨበ ነበር የሰማችሁት። ዝርዝሩ በዕለቱ አብይ ርዕስ ይዘነዋል።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ማክሰኞ ሚያዝያ 30 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐዬ ነን። ፕሮግራሙን ብርሃን ኃይሉ ትመራለች። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ከቻይናው ፕሬዚደንት ሺ ጂንፒንግ ጋር በስልክ ሲነጋገሩ ከሚያነሷቸው ነጥቦች መካከል ሰሜን ኮሪያና ንግድ እንደሚገኙባቸው ገልጸዋል። ዋናዎቹ ነጥቦች ጥሩ ነገር የሚወጣው የንግድ ጉዳይ እንዲሁም ግንኙነቶችና መተማመን በማዳበር ላይ ያለው ሰሜን ኮሪያ ይሆናል ሲሉ ትራምፕ በትዊተር ገልጸዋል። ሁለቱ መሪዎች ዛሬ በስልክ የሚነጋገሩት የቻይናው መሪ ሰኞና ማክሰኞ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ተገናኝተው ከተነጋገሩ ከሰዓታት በኋላ መሆኑን ሁለት ነጻ ምንጮች ለደቡብ ቻይና ሞርኒንግ ፖስት ጋዜጣ ተናግረዋል።
የዩናይትድ ስቴትስ ማዕከላዊ ስለላ አገልግሎት ተጠባባቂ ስራ አስኪያጅ ጄና ሃስፐል የመስሪያ ቤቱ ስራ አስኪያጅ እንዲሆኑ በፕሬዚደንት ትራምፕ በመሰየማቸው ሽሞቱን ለማጽደቅም ሆነ ላለማጽደቅ ነገ ረቡዕ በሀገሪቱ ምክር ቤት ቀርበው ጥያቄ ይመልሳሉ። በዋይት ሀውስ ቤተ መንግስት ታዲያ ለቦታው ከሳቸው የተሻለ ሰው አይኖርም እያለ ነው። እድሜያቸው 61 ሲሆን ነባር የስለላው አገልግሎት ሰራተኛ ናቸው። በአስከፊ የምርመራ ፕሮግራም ውስጥ ሚና ነበራቸው የሚል ስጋት ስላለ ስማቸውን ለማስወጣት ጠይቀዋል። ይሁንና በስያሜያቸው እንዲጸኑ ፕሬዚደንት ትራምፕ እንዳደፋፈሯቸው የአስተዳደሩ ባለስልጣኖች ገልጸዋል።
በቻይናና በዩናይትድ ስቴትስ መካከል የሚካሄደው የንግድ ንግግር በመጪው ሳምንት መግቢያ ገደማ ላይ ዋሽንግተን ዲሲ ውስጥ ይቀጥላል ተብሏል። ተንታኞች እንደሚሉት ግን ከመጀመሪያው ዙር ንግግር በኋላ ሲታይ በሁለቱም ሀገሮች መካከል ያለው ልዩነት ከፍተኛ ነው። አንዳንድ ሰዎች እንደሚሉት ልዩነታቸው ስር የሰደደ በመሆኑ ወደ ቀረጥ መደንገግ ማምራቱ አይቀሬ ነው። የፕሬዝደንት ትራምፕ መልእክተኞች ቻይና ከዩናይትድ ስቴትስ ጋር ያላትን የንግድ ጥረት በሁለት ዓመታት ውስጥ በ$200 ቢሊዮን መቀነስ ብቻ ሳይሆን በዘመኑ ቴክኖሎጂዎች ላይ ቀረጥና የመንግሥት ድጎማ በጣም እንዲቀንስ ይጠይቃሉ። ቻይና በበኩሏ ሀገሯ በዓለም የንግድ ድርጅት የገበያ ኢኮኖሚ ቦታ ማግኘቷን አስመልክቶ ዩናይትድ ስቴትስ ያላትን ተቃውሞ እንድታነሳ ZTE Corp የተባለው የቻይና ቴክኖሎጂ ኩባንያ ወደ ውጭ እንዳይልክ የተደነገገው እገዳ እንዲሻሻል የሚሉት የሚገኙባቸው ጥያቄዎችን አቅርባለች።
ዩናይትድ ስቴትስ የቻይናን የኢኮኖሚ ፖሊሲን ለመበቀል የንግድ ቀረጥንና ሌሎች እርምጃዎችን ለመውሰድ ባቀደችበት በአሁኑ ወቅት ከቅርብ ጊዜያት ወዲህ በሌላ አቅጣጫ ውጥረት አስነስቷል። የአየር መንገዶች ታይዋንን እንዴት ይጥሩ የሚል ጥያቄ ተነስቷል። ዓለም አቀፍ አየር መንገዶች ታይዋንን፣ ሆንግ ኮንግንና ማካውን በአገር ደረጃ እንዳያነሱ ቻይና ጠይቃለች። የዋይት ሀውስ ቤተ መንግስት ታዲያ ባለፈው ሳምንት ማብቂያ ላይ ቻይናን የሚነቅፍ መግለጫ አውጥቷል። የአየር መንገዶች ሶስቱ ሀገሮች ከቻይና ነጻ የሆኑ ሉዓላዊ ሀገሮች አድርገው የሚጠቅሱ ድረገጾቻቸውን እንዲያነሱ ቻይና መጠየቋን ሲናገሩ ቆይተዋል። ቻይና ማካዎንና ሆንግ ኮንግን እንደ ልዩ ክልላዊ አስተዳደሮች አድርጋ ታያለች። ታይዋንን ደግሞ የኮበለለች ክፍለ ሀገሯ ናት ትላለች። የዋይት ሀውስ ቤተ መንግስት ግን ትርጉም የለሽ ሲል ነቅፎታል። የቻይና ኮሚኒስት ፓርቲ በአሜሪካውያንና በግል ኩባንያዎች ላይ የፖለቲካ አመለካከቱን ለመጫን የሚያደርገው ጥረት አካል ነው የሚል ምላሽ ሰጥቷል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ፍልሰተኞች የሜዲትሬኒያንን ባህር እንዳያቋርጡ ለማስቆም ኢጣሊያ ከሊቢያ ጋር በምታደርገው ትብብር በሕግ ልትጠይቅ ነው ተባለ። ለአውሮፓ የሰብአዊ መብቶች አስከባሪ ፍርድ ቤት የቀረበው ክስ ኢጣሊያ ከሊቢያ ጠረፍ ጠባቂዎች ጋር በምታደርገው ትብብር በብዙ ሺዎች የሚገመቱ ፍልሰተኞች ወደ ሊቢያ ተመልሰው ኢሰባዊ ሆነ ሁኔታ እንዲገጥማቸው አድርጓል ይላል። ሳቢና ካስተር ፍራንኮ ከሮማ የዘገበችውን ትዝታ በላቸው ታቀርባለች።
ካለፈው ዓመት ታህሳስ ወር አደገኛ የሜዲትራኒያን ባህር ጉዞ የተረፉ 17 ናይጄሪያውያን ፍልሰተኞች ናቸው ክሱን የመሰረቱት። የተሳፈሩበት ጀልባ አውሮፓ እንዳይገባ ሊቢያን በመርዳት ኢጣሊያ የሰብአዊ መብታችንን ጥሳለች ነው ያሉት። ጀልባዎቹ እንዳልፉ በማገድ ኢጣሊያና ሊቢያ በሺዎች የሚቆጠሩ ፍልሰተኞች ለሰብአዊ ቀውስ እንዲጋለጡ ወደ አፍሪካ ሀገሮችም ተመልሰው የድብደባና ሰቆቃ ሰለባ እንዲሆኑ አድርገዋል ይላል ክሱ። ባህር ላይ የሚፈጸሙ ወንጀሎች መርማሪ ፕሮጀክት ተባባሪ መስራች ክሪስ ሄለን ከጉዳዩ ጋር አባሪ ሆኖ የሚቀርብ ዘገባ አጠናቅረዋል። የሊቢያ መንግስት በዘፈቀደ የፍልሰተኞችን መንገድ በመዝጋት ወደ ሊቢያ እንዲመለሱ አስገድዷል። በዚያ በታህሳስ ወሩ አደጋ 20 ፍልሰተኞች ሰምጠው ህይወታቸውን አጥተዋል። በመሰረቱ ኢጣሊያና የአውሮፓ ህብረት በተለይም የኢጣሊያ ባለስልጣናት ሆን ብለው እንደ አውሮፓ አቆጣጠር ከ2017 ዓመተ ምህረት ፍጻሜ ጀምሮ የሊቢያ ጠረፍ ጠባቂዎች ስደተኞችን ወደ ኋላ እንዲመልሱ አቋቁመዋቸዋል ብለዋል።
Italy has with the EU exercised strategic
ኢጣሊያ ከአውሮፓ ህብረት ጋር በመሆን እርሷን ተክተው ፍልሰተኞችን ባለማሳለፍ ለአደጋ ለሚያጋልጡ የሊቢያ ጠረፍ ጠባቂዎች ስትራቴጂ ነድፋለች፣ ወጪያቸውንም ትሸፍናለች።
ሄለር የሊቢያ ጠፈር ጠባቂዎች እንደ አውሮፓ አቆጣጠር በ2017 ዓመተ ምህረት ብቻ 20,000 ፍልሰተኞችን ከጉዞ እንዳደናቀፉ ይናገራሉ። ኢጣሊያና የአውሮፓ ህብረት የሊቢያ ጠፈር ጠባቂዎች ፍልሰተኞች እንዲያልፉ ባለመፍቀድ ለአደጋ እንደሚያጋልጧቸው ጠንቅቀው ያውቃሉ። ወደ ሊቢያ የሚመለሱት ፍልሰተኞችም አካላዊ ጥቃትና የኢኮኖሚ ብዝበዛ እንደሚጠብቃቸው ያውቃሉ ብለዋል ክሪስ ሄለር። የኢጣሊያ መንግስት ባለፈው ሳምንት ለተመሰረተበት ክስ እስካሁን መልስ አልሰጠም። የፍርዱ ውጤት ለፍልሰተኞች ተስፋ ይሰጣል ተብሎ ቢታመንም የፍርዱ ሂደት ግን እስከ 3 ዓመት ሊዘልቅ እንደሚችል ተጠቁሟል።
በመጨረሻም የአርሜኒያ ምክር ቤት ዛሬ የተቃውሞ መሪ ኒኮል ፓሽያንን በጠቅላይ ሚኒስትርነት መረጠ። ፓሽያን ያሸነፉት 59-42 ድምጽ ነው። በሙስናና በመልካም አስተዳደር ጉድለት ላይ በአብዛኛው ሰላማዊ የሆነ ተቃውሞን ለሳምንታት ያህል ሲመሩ መቆየታቸው ታውቋል። ይህ ሁሉ ችግር የመጣው የቀድሞ ፕሬዝዳንት ሰርጅ ሳርጊሲያን ጠቅላይ ሚኒስትር ከሆኑ በኋላ ነው ተብሏል። ሳርጊሲያን በስልጣኑ ለመቆየት ሲሉ የሀገሪቱን ህገ መንግስት በሚያመቻቸው ለመለወጥ መክረዋል የሚል ነቀፌታ ቀርቦባቸዋል። በአስር ሺዎች የሚቆጠሩ የፓሽኒያን ደጋፊዎች በአርሜኒያ መዲና ማዕከላዊ አደባባይ ላይ ተሰባስበው የዛሬውን ውሳኔ አክብረዋል። በሀገሪቱ ምክር ቤት የብዙሃንነት ቦታ የያዘው ሪፑብሊካዊ ፓርቲ ባለፈው ሳምንት በሰጠው ድምፅ ፓሽኒያንን ጠቅላይ ሚኒስትር እንዳይሆኑ አግዶ ነበር። ይህ ድርጊቱ ታዲያ የባሰ ተቃውሞ እንዳስነሳ ታውቋል። ከዚያ በኋላ ሪፑብሊካዊ ፓርቲ ለሀገሪቱ ጥቅም ሲል እሳቸውን ለመደገፍ መወሰኑ ተዘግቧል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ
በደቡብ ኦሮሚያ በአዶላ ከተማ በጸጥታ ኃይሎችና በተቃውሞ ሰልፈኞች መካከል በተፈጠረ ግጭት የሰው ሕይወት ማለፉ ታወቀ። የቆሰሉ እንዳሉም ተገልጿል። በከተማዋ የተኩስ ድምጽ ማምሻውን ይሰማ ነበር ተብሏል። በሻኪሶ ከተማ የሥራ ማቆም አድማ መቀጠሉ ተገልጿል። መንስኤው የለገደምቢ የወርቅ ማዕድን ሥራ ኮንትራት መታደስ እንደሆነ ይነገራል። መለስካቸው አመሃ ዝርዝሩን ይዟል።
ዛሬ አዶላ ከተማ በፖሊስና ለተቃውሞ ሰልፍ በወጣ ሕዝብ መካከል በተፈጠረ ግጭት በተገደሉ ሰዎች ቁጥር ልዩነት ይኖር እንጂ የሰው ሕይወት ማለፉን የዓይን እማኞችም ሆኑ የመንግሥት አካላት አረጋግጠዋል። የከተማዋ ነዋሪ የሆኑት አቶ ደንበላ ኤዴማ የተባሉ ሰው ከመጀመሪያው አንስቶ ታዘብ ያለው ያሉትን ለቪኦኤ አስረድተዋል። እንደሳቸው ከሆነ የተቃውሞ ሰልፉ መነሻ ነው የሚሉትም በፖሊስ በጥይት የተመታ ወጣት ነው።
ልጆች ካሉበት ቦታ ለምን ሰው ይመታብናል ብሎ ሰላማዊ ሰልፍ ይወጣል። ሲሆኑ 18 የሚሆኑ ልጆች ታስረው ነበሩ።
ዛሬ ነው የታሰሩት?
ልጆች አዎ፣ ከትላንትና ጀምሮ ትላንትና ማስር አስገብተዋል። በቁጥር አሁን በቃ ረጋጋ ሁኔታ ውስጥ አይደለም ያለሁት። በትክክል አላየሁትም። ከ20 የማያንሱ ልጆች ታስረዋል። እነዚያ ልጆች ይፈቱልን ብሎ በር ላይ ቆመው እኛ እየከለከልናቸው የከተማ ፖሊስ ጽሕፈት ቤት አለ፣ እዚያ ላይ ቆመው እያሉ የዞኑ አድማ በታኝ አለ፣ ሻለቃ ሜንኮ ጉሚ የሚባል
አድማ በታኝ።
አዎ፣ እሱ ሰው ከመጣ በኋላ ሌሎቹ ፖሊሶች ተረጋግቶ ነበረ፣ ቆመው ሲያዩን የነበረ። ከዚያ ፊት የኪስ ቦምብ ረጩና እዛ ፊት ለፊት ውሃ የሞላበት የጎርፍ ቦ ያለ እዛ ውስጥ ገብቶ ያለቁትን እኔ በእጅ አንስቼ ከሌሎች ሰዎች ጋር ሬሳውን ወስደን አንድ ጠግ እናስዛለን ስንል በጉልበት መጥተው ከእጃችን ቀምቶ እዛ ግቢ ውስጥ ነው ያለ። አሁንም በዚህ ሰዓት
ፖሊስ ጣቢያ ውስጥ
አዎ፣ ሁለት ልጆች ሆስፒታል እናደርስ ብለን እኛ ሲከለክሉን የቀይ መስቀል አለ የዞኑ ከተማ ውስጥ የቀይ መስቀል ቡድን አራት ልጆች የሆነው ስትሬሸር ይዞ እኛ እነሱን አስከትለን ስንሄድ እነሱንም ከልክለዋል።
አቶ ደንበላ ሄዴ ጨምረው እንደገለጹት ፖሊስ በወጣቶቹ ላይ ጥይትና አስለቃሽ ጢስ ይተኩስ እንደነበረ ይናገራሉ። የዚህ ግጭት ዋናው መነሻ ግን በቅርቡ የለገደምቢ ወርቅ ማዕድን ስራ ለሚድሮክ ኩባንያ ኮንትራቱ መፈረሙ ነው ሲሉም ብዙዎቹ ያሉትን ያረጋግጣሉ። እስካሁን የተገደሉና የቆሰሉ ሰዎች ቁጥር ስንት እንደሆነ ጠይቄያቸው ነበር።
አሁን በትክክል እኔ ከእጄ ነጥቆ የወሰዱት ሁለት ሰው አሁን
የሞቱ ናቸው። እነዚህ በጥይት የተገደሉ ናቸው።
ጥይት ይሁን እዛ ተረጋግተው ይሁን ጭቃም ፖሊስ ጣቢያ ፊት ለፊት አለ በሩ ላይ ጭቃ በጭቃ ሆነዋል። እኔ እንግዲህ አልመረመርኩትም። ጥይት ይሁን እዛ ድሽ ውስጥ ገብቶ ተረጋግተው ይሁን ቀጥታ ፖሊስ ጣቢያ ፊት ለፊት በ15 ሜትር ርቀት ላይ ነው የሞቱት ሁለቱ ልጆች።
የቆሰሉ ሰዎች አሉ በጥይት የሚያውቋቸው?
አንድ ጠዋት የቆሰለ
ሆስፒታል ገብተዋል። እሱ
ሪፈር ተደርጓል ወደ አዋሳ።
የአዶላ ከተማ ምክትል ከንቲባን አቶ ጫላ ዋሬን የዚህ ግጭት መንስኤ ምን እንደሆነ እንዲያስረዱኝ ጠይቄያቸው ነበረ።
የተነሳው ለገደምቢ ሼክ አላሙዲን ጋር በተያዘው ማዕድን እንትን ለገደምቢ በመታደሱ መታደስ ያለበትን የሚል የህዝብ ቅሬታ ነበር። የህዝብ ቅሬታ ያው በከተማው አካባቢ ያለው አካባቢ ላጋና የሚባለው ይሄ ሱቆ ትላንትም ዛሬም ዝግ ሆኖ ነው ያለው። ዛሬ ግን በዎቹ ገፍተው በመውጣታቸው ፖሊስ ጣባ ነው ወሮ ፖሊስ ጣባ በምሩበት ጊዜ አይሆንም ተመለሱ ብለን የሀገር ሽማግሌዎች ልጆችን እንትሉ በተፈጠረው እንትን በጥይት ሳይሆን በሰማው ኢንፎርሜሽን መሰረት እዛ ከፖሊስ ጣባ ፊት ለፊት አካባቢ የሆነ የውሃ እንትኖች ነበሩ። ገብቶ አንድ ሰው ህይወቱ እንዳለፈ ነው ያለኝ መረጃ።
የውሃ ጉድጓድ ነው።
አስፋልት አለ። አስፋልት የሚያቋርጥ ቱቦዎች አሉ። እዛ ቱቦ ውስጥ ገብቶ አንድ ሰው ህይወት እንዳለፈ እና ሁለት እንደተጎዱ ይሄ ነው ያለው መረጃ
እንጂ ሁለት ሰው አይደለም የሞተው ነው የሚሉኝ።
በዚህ ሰዓት ባለኝ መረጃ አንድ ሰው ነው ሞተ። ከዛ ቀደም ብሎ ግን ሁለት ልጆች ቆስሎ ሪፈር ወደ አዋሳ ተደርጓል።
ይሄ ተኩስ ነው የምሰማው?
አዎ።
በምን አሁን ተኩሱ ለምን ነው የሚተኩሰው?
በዛ በተፈጠረው እንትን ከፖሊሶች ጋር የተፈጠረው ግጭት።
በዛ ግጭት ነው?
አዎ።
የቆሰለ ሰው እሱ አለ?
እሱ መጀመሪያ ላይ መንገድ ልጆች ዘጉ ነበር። በዛ ላይ በልጆቹ ጋር በተፈጠረው እንትን ሁለት ሰው ቆስሎ አንዱ ጭንቅላቱ ላይ ቆስሏል፣ አንዱ እግሩ ላይ ቆስሏል። እነዛ ሰዎች ወደ በሪፈር ወደ ላይ ሄዷል።
ወዴት ሄዱ?
ወደ አዋሳ። የተቆሰሉት ግን በጥይት መሆኑ ማረጋገጫ የለኝም። ይሄ ነው ያለው ነገር።
በሌላ በኩል ደግሞ በሻኪሶ ከተማ ተጀምሮ የነበረው የስራ ማቆም አድማ ዛሬም ቀጥሎ መዋሉን አንድ ስማቸው እንዲጠቀስ የማይፈልጉ ምንጫችን ተናግረዋል። በከተማው ያለው ሁኔታ ግን ሰላማዊ የሚባል እንደሆነ ይናገራሉ። የከተማዋ ከንቲባ አቶ አሬሪ ዋሬ ይህንን አረጋግጠዋል። ይህን ዘገባ እያጠናቀርን እንዳለን በአዶላ ከተማ በፖሊስ ጥይት የቆሰሉ ሰዎች ቁጥር ወደ 7 ማሻቀቡን አንዳንድ ምንጮች ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ መጽሔት እንሸጋገር። የቡሩንዲ መንግስት የቢኦኤን የኤፍኤም ስርጭት ከትላንት ሰኞ ጀምሮ ለስድስት ወራት እንደሚዘጋ ባለፈው አርብ ሚያዝያ 27 ቀን ይፋ ማድረጉ ይታወሳል። ይህ ውሳኔ የተገለጸው ደግሞ የዓለም የፕሬስ ነጻነትን ቀን የዓለም የነጻነት ቀን በተከበረ ማግስትና በሀገሪቱ የፕሬዝደንቱን የሥልጣን ዘመን ለመወሰን ውሳኔ ሕዝብ ሊደረግ 10 ቀን ሲቀረው መሆኑ ነው። በዚህ ጉዳይ ላይ የብሮድካስቲንግ ቦርድ ኦፍ ጋቨርነርስ ቢቢጂ ማለትም ቪኦኤን ጨምሮ የአሜሪካ የተለያዩ የራዲዮና መገናኛ አውታሮችን ደንቦች በበላይነት የሚቆጣጠሩት ጆን ላንሲንግ የሰጡት መግለጫ አለ። አዲሱ አበበ ያቀርበዋል።
ቪኦኤ በኤኤም አጭር ሞገድ እንዲሁን በቴሌቪዥንና በዲጂታል ጭምር ፕሮግራሞችን ቢያሰራጭም የኤፍኤም ስርጭት ደግሞ የብሩንዲን ሕዝብ በበለጠ ሊደርስና ሊያገለግል እንደሚችል ሳይታለም የተፈታ ነው። ብሩንዲያውያንም የአገራቸው የፖለቲካ ሁኔታ እያዘቀጠና የሰብአዊ ቀውሱም እየተባባሰ በመጣበት በአሁኑ ጊዜ ላልተዛባ ሳንሱር ላልሆነና ለእውነተኛ ዜናና መረጃ ከመቼውም ጊዜ በበለጠ በቪኦኤ እንደሚተማመኑ ግልጽ ነው። ቢቢጂ ያልተበረዘና እውነተኛ ዜና በማቅረብ ለብሩንዲ ሕዝብ ያለውን ታማኝነት ይቀጥልበታል። እናም ደህንነትን ለማስፈንና አለመረጋጋትን ለማስወገድ ብሎም የሕዝቡን ሰላም ለመጠበቅ ሲባል ፕሬዚዳንት ፒየር ንኩሩንዚዛ ይህን ውሳኔያቸውን እንዲቀይሩ በጥብቅ አሳስባለሁ ብለዋል የቢቢጂ ዋና ሥራ አስፈጻሚ ጆን ላንሲንግ። የብሩንዲ ብሔራዊ ኮሚኒኬሽንስ ምክር ቤት ይፋ ባደረገው መግለጫ ቪኦኤ ባለፈው ሚያዝያ ወር ባስተላለፋቸው 4 የተለያዩ ስርጭቶቹ ምንጫቸው ያልታወቀ ዜና እንዲሁም ብሩንዲ ከተባበሩት መንግስታት ድርጅት ጋር ያለውን ግንኙነት በተሳሳተ መልኩ ዘግቧል ሲል ያትታል። የአሜሪካ መንግስት በብሩንዲ የሕግ አካል ተፈላጊ የሆኑ የብሩንዲ ተወላጆችን በጋዜጠኝነት ይቀጥራል ሲልም የብሩንዲው መገናኛ አውታር ይከሳል። የብሩንዲ መንግስት የቪኦኤን ስርጭት የዘጋው የዓለም የፕሬስ ነጻነት ቀን በተከበረ ማግስት መሆኑ በራሱ ለሚዲያ ነጻነት ያለውን አሉታዊ አቋም በግልጽ ያሳያል በማለት ሲፒጄ ማለትም ለጋዜጠኞች መብት መከበር የቆመው ድርጅት አመልክቷል። ይህ የብሩንዲ መንግስት ውሳኔ የሕዝቡን የነጻ ፕሬስ መብት የሚቃረንና ይልቁንም ነጻ መረጃ የማግኘት መብትን የሚጋፋ መሆኑን ነው ቪኦኤ ያመለከተው። እንደ ሲቢጄ የመሳሰሉ የነጻ ፕሬስ ወዳጆችም ድርጊቱን በጽኑ ኮንነዋል።
በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ስርጭት ይቀጥላል። አስተናጋጆች ሰለሞን ክፍሌና
አዳነች ተሳየ ነን። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን።
ንግድና ምጣኔ ሀብት።
የኢትዮጵያ መንግስት ሰፋፊና መካከለኛ እርሻ ልማት ለማካሄድ የነደፈው እቅድና ትግበራ በርካታ ክልሎች ገጥመውታል። በጋምቤላና ቤንሻንጉል ክልሎች በርካታ ሰዎችን ከቀያቸው ያፈናቀሉ ሰፋፊ የእርሻ ልማቶች ስኬት እንደተጠበቀው አልሆነም። አንዳንዶቹ ስራቸውን ሲያቆሙ፣ ሌሎቹ ሲስተጓጉሉና ጥቂቶች ብቻ በስራቸው ላይ መቆየታቸው ታይቷል። ሰሞኑን ደግሞ በኦሮሚያና ደቡብ ክልል በሚገኙ ሰፋፊ እርሻዎች በአካባቢ ነዋሪዎች መካከል የተጠቃሚነትና የቀን ስራ ክፍያዎች ግጭቶችን ፈጥረዋል። የኢትዮጵያ መንግስት የሰፋፊ እርሻዎች ልማት እቅድ የተጋረጡበት ፈተናዎች ምንድን ናቸው? በአጠቃላይ የግብርና ምርቶችን ለማሻሻል የሚያስችሉ ዘለቄታ ያለው አሳታፊ ልማት የሚያመጡ ስራዎችስ ምንድን ናቸው? ሄኖክ ሰማእግዜር ተከታዩን ዘገባ አሰናድቷል። እንሆ ይቀርባል።
ባሳለፍነው ሳምንት አጋማሽ ቦንጋ ከተማ አቅራቢያ በጎጀብ ቀበሌ የሚገኝ 350 ሄክታር የግል እርሻ በአካባቢው ነዋሪዎች ጥቃት ደረሰበት። በመሬታችን ላይ ጭሰኞች ሆንን ሲሉ ለተቃውሞ የወጡ ሰዎች በቆሎ፣ ሙዝና አናናስ በሚመረትበት ባለቤትነቱ ሆራይዘን ፕላንቴሽን በመባል የሚታወቅ በሼክ መሐመድ አላሙዲ ባለቤትነት የሚንቀሳቀስ እርሻን አቃጠሉ፣ ምርት አወደሙ፣ ትራክተሮች፣ ኮምባይነሮችና ብስክሌቶችን አጋዩ። የሕዝቡን ቁጣ ምን አስነሳው? በአካባቢው የሚኖሩና ለደህንነታቸው በመስጋት ስማቸውን ያልጠቀሱ ነዋሪ ያብራራሉ።
ማክሰኞ ዕለት ነው ሁሉም እንቅስቃሴ ተጀመረው። እንግዲህ ጥያቄው ያው እነሳ መጀመሪያ ደግሞ ጥያቄ ነው፣ ከዛ በኋላ ደግሞ የቦታ ጥያቄ ነው። መሬት ይገባናል ይሰጠን ነው፣ መሬት በሊዝ ነው የሚሰጥበት። እኛ ተወልደን ያደግንበትን መሬት ተቀምጠናል። እንደገና በሊዝ መግዛት አቅማችን አይፈቅድም። አሰሪ ድርጅታችንንም ጠይቀን አሰሪ ድርጅታችን የቱ እንዲሆን አልታወቀም። የሚከፈለን በራሳችን መሬት ሲሰኛው ነው የሚከፈለን 600 ብር ነው። 600 ብር መሬት እንዴት አድርገን በሊዝ መግዛት እንችላለን የሚል ጥያቄ አነሱና ጥያቄው ወደ ወረዳው ዞን አስተዳዳሪ ደርሶ ዞን አስተዳደር ደርሶ ከዛ የሚመለከታቸው አካላት ሊያናገሩ ከመጡ በኋላ እርሻ ልማቱ አዳራሽ ውስጥ ተሰብስቦ መልስ ማግኘት አልቻሉም። ጥያቄው ይሄ ከሆነ አንቀበልም ሲሉ፣ ይህንን ጥያቄ የማትመልስልን ከሆነ እኛም አናውቃችሁም አሉ። በዚህ ተለያዩና መልስ ባለማግኘታቸው ነው
መሬቱ ከቀድሞ የደርግ አስተዳደር አንስቶ በመንግስት እርሻ ልማት የነበረና አሁን ለግል የእርሻ ልማት የተላለፈ መሆኑን ከኗሪዎችና ከሌሎች ምንጭ ለመረዳት ተችለናል።
ቀደም ሲል የመንግስት እርሻ ቤቲ የመንግስት እርሻ ቡናና ሻይ ልማት ስር ነበር የነበረው። በኋላ ግን ኢህአዴግ ከገባ በኋላም እንደዚያ ሲሰራ ቆይቶ በኋላ ሼህ አላሙዲን ሸንኮራ ለመትከል ገዙ ተብሎ ተወራ። ከዛ በኋላ ሼህ አላሙዲንም ቦታው ላይ አልታዩም። እኔንም ተወካይ ያለም ሰው የለም። ቀደም በነበሩ ሰዎች ነው ስራው ሲካሄድ የነበረው እና ጥያቄው ይኸው ነው።
በዚህ የእርሻ ልማት 205 ቋሚ ሰራተኞች ሲኖሩ ከ500 እስከ 600 የሚጠጉ ጊዜያዊ ሰራተኞች እንዳሉ፣ የስራ እድሉም ለወጣቶች መፈጠሩን አንድ ስማቸው እንዳይጠቀስ የገለጹ ምንጭ ከሚድሮ ኩባንያ ተናግረዋል። የደረሰው ውድመትም ወደ 20 ሚሊዮን ብር እንደሚጠጋ አስረድተዋል። በእርሻው ላይ ጉዳት መድረሱን ያረጋገጡልን የአካባቢው ፖሊስ ኃላፊ ሲሆኑ ዝርዝር መረጃ ይዘው መግለጫ እንደሚሰጡን ቃል ገብተው ደጋግመን ብንደውል መረጃ ለማግኘት አልቻልንም። ሆራይዘን ፕላንቴሽን በሳውዲ ስታርን ጨምሮ በስሩ በርካታ የግብርና ልማት ድርጅቶች ያካተተ ነው። በተለይ በዚህ አካባቢ ያለው በሊሙ አካባቢውም ወደ 12,000 ሄክታር መሬት ተከራይቶ የቡና ልማት ስራ በማካሄድ ላይ እንደሚገኝ በዘገባችን ተረድተናል። ይሄ የቡና ልማት በለቀማ ወቅት እስከ 20,000 በአማካይ ደግሞ በአመት ውስጥ ከ7 እስከ 9,000 ሰራተኞችን በስራ የሚያሰማራ ሲሆን 3,200 ቋሚ ሰራተኞች አሉት። በዚህ አካባቢም የማህበረሰብ ተጠያቂነት ጥያቄዎች ከጊዜ ወደ ጊዜ እንደሚነሱ፣ ሆኖም ድርጅቱ በአካባቢው የመሰናዶ ትምህርት ቤት አሰርቶ ማስረከቡንና የአካባቢውን የስፖርት ድርጅቶች በማገዝ ስራ መስራቱን የሚድሮ ኩባንያ ያስረዳል። ከ30 ዓመታት በላይ በዓለም ባንክ ያገለገሉት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ የመሬት ይዞታን በተመለከተ መጽሐፍ አሳትመዋል። በድርጅቶችና በማህበረሰቦች መካከል ግጭት ለምን ይፈጠራል ብዬ ጠይቂያቸው ነበር።
ግጭቶች ለምን ይነሳሉ? ሰው የተደረገውን ኢንቨስትመንት ለምንድን ነው ኢላማ የሚያደርገው የሚለው ጥያቄ ወሳኝ ነው። ሰው ተጠቃሚ በሚሆንበት ጊዜ ባለቤትነት ይሰማዋል። የራሴ ነው ብሎ ያየዋል፣ ያንን ኢንቨስትመንት ማለት ነው። ነገር ግን በዚያ በአካባቢው ያለው ዜጋ ተጠቃሚ ካልሆነ፣ ለምሳሌ የቀን ሰራተኛ እንውሰድ። የቀን ሰራተኛ የሚያገኘው ገቢ በጣም ዝቅተኛ ነው። አሁን ተሻሽሎ እንደው አላውቅም፣ ግን ጥናቱን ባደረግኩበት ጊዜ በተከታታይ ደግሞ ለማሻሸል ሞክሬያለሁ። ግን ያለው የቀን ሰራተኛ ገቢ ከኑሮ ፍላጎቱ ጋር ሊጣጣም አይችልም፣ አልቻለም። ስለዚህ በዚያ አካባቢ ያለው ነዋሪ ተጠቃሚነቱን አያየውም። መሬቴ ተነጥቋል ይልና አይ የቀን ሰራተኛ ሆኛለሁ፣ ነገር ግን የቀን ሰራተኛ አበሌ ወይም ደሞዜ ከኑሮ ሁኔታው ጋር፣ ቤተሰብን ከመደገፍ ጋር፣ ራሴን ከማሻሻል ጋር ምንም ሊጣጣሙ አይችልም የሚል ጋርዲያን ያካሄዳቸው እንትኖች አሉ፣ ቃለመጠይቆች አሉ፣ እናንተ ያካሄዳቸው አሉ፣ ሌሎችም ያካሄዳቸው አሉ። እኔ በአካል ሂጄ አላየሁትም፣ ነገር ግን ይሄ ችግር አለ። በአንድ ሀገር ውስጥ እኮ ኢንቨስትመንት ያስፈልጋል። የውጭ ባለሀብቶች አገር ወደ አገር ይግቡ በሚባልበት ጊዜ እኮ ተመጣጣኝ ጥቅም ለማግኘት ነው። ተመጣጣኝ ጥቅም ምንድን ነው? ለምሳሌ ሳውዲ ስታርን እንውሰድ። ያን ለም መሬት በሳውዲ ስታር ከተወሰደ በኋላ በጣም እጅግ የሚዘገንን የአካባቢ መውደም አለ፣ የህብረተሰብ መውደም አለ። ያን እርሻ የለማው እርሻ በማን ኤክስፔንስ ነው ማንን ጎርቶ ነው የሚለውን ብንጠይቅ ነዋሪዎችን ጎርቶ ነው ኢትዮጵያንም ጎርቶ ነው 1 ሚሊዮን ቶን ሩዝ ተመርቶ ለማን ገበያ ነው የሚቀርበው በተመሳሳይ በዚያ ጊዜ ኢትዮጵያ 1 ሚሊዮን ቶን የሚሆን ስንዴ እና ሌላ ጥራጥሬ ከአሜሪካ አግኝታለች ስለዚህ በአንድ በኩል መሬትን እያከራዩ ለሳውዲ ገበያ ማቅረብ በሌላ በኩል ግን የኢትዮጵያ ህዝብ እንዲራብ ማድረግና ወይም የኢትዮጵያ ህዝብ ሸማች እንዲሆን ማድረግ እነዚህ ሊጣጣሙ የማይችሉ የፖሊሲ ችግሮች ናቸው።
ግን እርሶ ባሉት የውጭ ምንዛሬ በማስገኘት ለሌሎች ልማታዊ ስራዎች ለህዝቡ አገልግሎት ለማድረስ የሚያስችሉ ቁሳቁሶችና የመሳሰሉ ነገሮችን ለማስገባት ሊውል አይችልም ወይ የሚል ጥያቄ ይነሳል።
አዎ አግባብ ያለው ጥያቄ ነው። ነገር ግን የውጭ ምንዛሬ በኢትዮጵያ ውስጥ አግባብ ባለው ሐላፊነት ባለው ለህብረተሰቡ ቋሚ ድርጅቶችን በሚያስገኝ ሁኔታ ተከስቷል አልተከሰተም የሚለውን መጠየቅ ይኖርብናል። ኢትዮጵያ እኮ በሙስናና በሌብነት የምትዘረፍ ሀገር ናት። ስለዚህ እርግጥ ነው የተሰሩ ስራዎች የሉም ማለት አይደለም። የተሐድሶ ግድብ አንድ ጥሩ ምሳሌ ነው። ሌሎችም መሰረተ ልማቶች አሉ። እነዚህ የሚናቁ ነገሮች አይደሉም። ነገር ግን ኦፕቲማል የሆነ በአብዛኛው ከፍተኛ የሆነ የአገር ኢኮኖሚ መሰረት የሚችለው በስርቆት አይደለም። ያኔ የሚሰረቀው የውጭ ምንዛሬ አገርን ለማልማት የህዝብን ህይወት ለማሻሻል ሲቻል ብቻ ነው።
ከዚህ ጋር በተያያዘ በኢትዮጵያ የግብርና ልማት ፖሊሲና እቅድ ዙሪያ መጽሐፍ ያሳተሙት ሌላው የምጣኔ ሀብት ባለሙያ ዶክተር ደምስ ጫን ያለው በገጠር ልማት በተለይ የአርብቶ አደር ማህበረሰቦች ዘለቂታ ያለው ኑሮ መሻሻል ፖሊሲዎችና አፈጻጸም ላይ ያተኮረ መጽሐፍን ለንባብ አቅርበዋል። በኢትዮጵያ መንግስት ፖሊሲ አትኩሮት መሆን ያለበት ይላሉ። አትኩሮቱ አነስተኛ ይዞታ ባላቸው ገበሬዎች መሆን አለበት።
በኢትዮጵያ ውስጥ መሬት የህዝብና የመንግስት ከህገ መንግስቱ ጀምሮ ማለትም በአጭሩ ይሄ የሚያስቀምጠው ባለቤትነት የህዝብና የመንግስት ነው። ይሄ ሆኖ ግን በኢትዮጵያ ውስጥ በግብርናው ክፍል ውስጥ የሚንቀሳቀሱ ኃይሎችን ስናይ በአብዛኛው በአነስተኛ ገበሬዎች የተያዘ መሬት ነው ያለው። ይሄ ማለት የተያዘ በምንበት ጊዜ ከምርት አንጻር ማለት ነው። በየአመቱ ከሚመረተው ለምሳሌ አመታዊ የሰብል ምርት ታን ሊሆን ይችላል ወይም አመታዊ ሰብል ሊሆን ይችላል። ወደ 95% በላይ ያለው የሚያመርቱት በመሬት ይዞታቸው ከአምስት ሄክታር በታች ያሉ ናቸው። እንደውም በዚህ ውስጥ ሰፊውን የሚይዙት የመሬት ይዞታቸው ከአንድ ሄክታር በታች ያላቸው ናቸው። ስለዚህ እነዚህ አነስተኛ የሚላቸው ናቸው። በአንጻሩ በአሁኑ ሰዓት ያለው በቅርብ ጊዜ ያለው የማዕከላዊ ስታቲስቲክስ ኤጀንሲ መረጃዎች እንደሚያሳዩን ከሆነ በኢትዮጵያ ውስጥ ከአስር ሄክታር በላይ መሬት ኖሯቸው በአመት ከሚመረተው ወደ 13 ሚሊዮን ሄክታር ከሚጠጋ ውስጥ የሚያመርቱ 2% ማለት ነው። አሁን ካለው ሁኔታ አንጻር መሰረታዊና ዘላቂ የሆነ ነገር እንድንፈጥር ከተፈለገ ከውጭ በልመጡ እንደዚህ ቅድም መንሽን ያደርጋቸው ታራቱሪ የሳውዲ በምትለው አይነት ሳውዲ ከሀገር ውስጥ መቀል አለባቸው በሚል እንጂ በሀገር ውስጥም ይሁን ከውጭ የሚመጡ ባለሀብቶች መምጣት አለባቸው። እነሱ በሚመጡበት ጊዜ ግን በጣም ፔንስቴኪንግ ለምንድን ነው የሚመጡት? ምን ሊሰሩ ነው የሚመጡት? የትኛውን ክፍተት ሊሞሉ ነው የሚመጡት? ይሄ ክፍተታችን ከምግብ ዋስትናን ከማረጋገጥ አንጻር ነው ወይስ ኤክስፖርት አድርገን ሬቨኒ ጀነሬት ከማድረግ አንጻር ነው? ይሄን ሁሉ ጥረት አድርጎ ዳይጀስት አድርጎ መቅረብ አለበት እንጂ የነሱ ሚና በእነዚህ ይተካል አይደለም። ባለሀብቶች እንዲገቡ ይፈለጋል። አገር በቀልም ሊሆን ይችላል። ያው እንደምትሰማው ነው። ለምሳሌ ባለፈው አመት ብዙ በቀር ከጠቅላይ ሚኒስትር ቢሮ ጀምሮ ትላልቅ እርምጃዎች ተወስደዋል። በክልልም መሬት ወሰዱና ለግብርና ተብሎ የምንሰማው አይደለም። መሬቱን አላለሙትም። በዛ ተሳክቶ የመጣ ገንዘብ ይሄ እንግዲህ በጋዜጣ ላይ የምናነበው ነው፣ ሌላ ስራ ላይ ዋለ አይደለም። ጀኒን የሆነ ኢንቨስተር ጀሚን የሆነ አልሚ ያስፈልጋል። የራሳችንን አነስተኛ ገበሬዎች ከአሉበት ሰብስ ይወጡ ያሉትን በተለይ ወደ ዘመናዊና ንግድ መር ወደ ሆነ ባሪክ አነስተኛ ኮመርሻል ፋርመርስ ወይም አግሪካልቸራል ኢንተርፕርነርስ ማምጣት አለብን የሚለው ሀሳብ እየጎለበተ ይሄዳል። በሁለተኛ ግን አሁን ያልከው እንግዲህ የግሉን ዘርፍ ማጠናከር ነው። ይሄ መጀመሪያ አንድ ነገርን ማመን ያስፈልጋል። እኛም ሀገር ውስጥ አሁን ክርክሩን ረገብ እንዲላ ያደረግነው ይመስለኛል። በተለይ አነስተኛ ገበሬዎቻችን የግል አይደሉም የሚል ክርክር ወይም ደግሞ እነሱን የሚወክሏቸው ድርጅቶች እንደ ገበሬ ማህበራት፣ የህብረት ስራ ማህበራት የግል አይደሉም ምንድናቸው? የመንግስት ናቸው። ይሄ ሬዲክለስ ነው። ይሄን ነገር ነው ገበሬዎቻችን በተፈጥሮ የግል ናቸው አርግመንት ነው ያለኝ። ክርክሩ መሆን ያለበት ግን የኛ ገበሬዎች በሁሉም መቀየት ያለበት ከኤክስቴንሽኑ ጀምረ ከግብይቱ አሰራር ከሁሉም ጀምረ መቀየት ያለባቸው ያለበት የነሱም ምን ላምርት እንዴት አድርጌ ላምርት የሚያስፈልጉኝን ግብአቶች ከየት ልግዛ ገብቼ ምን ተጠቅሜ ከመረጥኩ በኋላ ወደየትኛው ገበያ ልውሰድ መቼ ልውሰደው መወሰን የነሱ መሆን አለበት። እንደዚህ አይነት ገበሬዎች ፈጥረናል ወይ ብለብታይ ግን በግልጽ ተምኩት አልፈጠርንም። ይሄ ከፍተኛ የሆነ የፖሊሲና ስትራቴጂ ለውጥ ያስፈልገዋል። ይሄን ስናደርግ ነው ቅድም ያልኩህ ገበሬዎቻችን ሪል ፕራይቬት ፋርመርስ ሲሆኑ እነሱ የሚያቋቁሟቸውን ድርጅቶች እንደዛ ሲሆኑ እነዚህ ገበሬዎቻችን ለምሳሌ ማዳበሪያ ግዴታ ከመንግስት ብቻ መጠበቅ የለባቸውም ወይም መንግስትም እኔ ማዳበሪያ የሚያቀርብልኝ ብቻ ማለት የለበትም። ማዳበሪያን ከየት መግዛት እንዳለባቸው እነሱ ይወስናሉ። አቅራቢዎች ተወዳዳሪ መሆን አለባቸው። በግብአት ግብይቱም ሆነ በምርት ግብይቱ መወሰን ያለባቸው እነሱ ናቸው። ከዚህ አይነት አሰራር ውስጥ ካላስገባናቸው የትም አንደርስ የሚመስ
በዚህ ውይይት ላይ የሆራይዘን እና የሚድሮክን ከፍተኛ አመራር አባላት አስተያየቶች ለማካተት ጥረን አልተሳካም። በተከታይ ዘገባችን ከተገኙ ወደ እናንተ ዜናውን እናደርሳለን።
ሄኖክ ሰማግዘርን ለዘገባው አመሰግናለሁ። ወደ ቀጣይ ቅንብር እንለፍ። ለመጽሔት የያዝነው ርዕስ ነበር። የክሊንቶን ማረሚያ ቤት በማቃጠል ክስ ተመስርቶባቸው ከነበሩት 38 እስረኞች መካከል 11ዱ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ፍርድ ቤቱ ብይን ሰጥቷል። አራቱ በነፍስ ግድያ ወንጀል የቀረበባቸውን ክስ እንዲከላከሉ ሲወስን፣ ቀሪዎች ደግሞ ክሳቸው ተሻሽሏል። በተሻሻለው ክስ ተከላከሉ ነው የተባሉት። በዚህ መዝገብ የተከሰሱ ሰዎች ድርጊቱን አልፈጸምንም ይላሉ። በአንጻሩ ያልፈጸምነውን ድርጊት እንድናምን ከፍተኛ የመሰቃየት ተግባር ተፈጽሞብናል በሚል ሲከራከሩ እንደነበር ይታወቃል። ጽዮን ግርማ ዝርዝሩ አላት።
ቅዳሜ ነሐሴ 28 ቀን 2008 ዓ.ም ከፍተኛ ቃጠሎ የደረሰበትን የቂሊንጦ ማረሚያ ቤት በማቃጠል የተጠረጠሩ 38 የማረሚያ ቤቱ እስረኞች ዛሬ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ተከሳሾቹን በሶስት ከፍሎ ብይን ሰጥቷል። 11ዱ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ፣ 23ቱ ቃጠሎ እንዲፈጸም አመጽ መርተዋል አደራጅተዋል ለሚለው የአቃቤ ሕግ ክስ 39 አቃቤ ሕግ ምስክሮች በሚገባ ስለመሰከሩባቸው ምስክርና ማስረጃ አምጥተው እንዲከላከሉ ሲል ብይን ሰጥቷል። ቀሪ አራቱ ደግሞ በእለቱ በቃጠሎ ወቅት ህይወታቸውን ላለፉ ሰዎች ተጠያቂ የሚያደርጋቸውን ድርጊት መፈጸማቸውን ምስክሮቹ ስላስረዱ በሰው መግደል ወንጀል እንዲከላከሉ ብሏል ፍርድ ቤቱ በብይኑ። ከ38ቱ ተከሳሾች ውስጥ ወደ 30 የሚሆኑት ተከሳሾች ጠበቃ የሆኑት አቶ ወንድሙ ኢብሳ የዛሬውን የችሎት ውሎ በተመለከተ አነጋግሬያቸው ነበር። በመጀመሪያ 19ኛ ወንጀል ችሎት የተሰየመው በመደበኛው ችሎት ሳይሆን በጣም ብዙ ሰው በመምጣቱ ፍትህ በተባለው ሌላ አዳራሽ እንደሆነ ገልጸውልናል።
ተነኛ ወንጀል ችሎት ተዛውሮ ዘግየት ብሎ ወደ አምስት ሰዓት ከአምስት ደቂቃ ነው የተጀመረው። ቤተሰብ፣ ስዊድን አምባሳደሮች፣ ስዊድን ባለስልጣናት እና በጣም በርካታ በግምት ወደ 150-200 የሚደርሱ ቤተሰቦች ተገኝተዋል።
ችሎቱ በርካታ ችሎት ተከታታዮች ባሉበት ከተሰየመ በኋላ 39ኙ የአቃቤ ሕግ ምስክሮች የሰጡትን የምስክርነት ቃል ከማንበብ ተጀምሮ የጥቂቶቹ እንደተነበበ ረጅም ጊዜን በመውሰዱ በዳኞች፣ በጠበቆቹ እንዲሁም በአቃቤ ሕጉ መካከል ካለው ጊዜ አንጻር ብይኑ ብቻ እንዲነበብ ስምምነት ላይ በመደረሱ ብይኑ ተነቧል ብለዋል። አቶ ወንድሙ ይብሳ በዚህ መሰረት ከ38 ተከሳሾች ውስጥ ፍርድ ቤቱ 11ዱ ተከሳሾች በነጻ እንዲሰናበቱ የበየነበትን ምክንያት እንዲህ አስረድቷል ብለዋል።
እነዚህ ወደ 11 የሚጠጉ ተከሳሾች የቀረበባቸው ክስና እንዲሁም ደግሞ የቀረቡት አቃቢ ምስክሮችም ስለነዚህ ሰዎች ምንም ስላላሉ እንዲሁም ደግሞ አቃቢ በወንጀል መቀጫ ስነ ስርዓት ቁጥር አንቀጽ 27 ንዑስ አንቀጽ 2 መሰረት ፈቅዶ ነው ቃላቸውን የሰጡት የተባለውን ኢትዮጵያ ሰብአዊ መብት ጉባኤ ሄዶ ባጣራበት ጊዜ እነዚህ ሰዎች ጥፍራቸው ተነቅለው ከሚፈለገው በላይ ተደብድቦ ተገዶ እጆቻቸው ተጠማዞ ፊቶቻቸው በጣም በከስክስም በጣም ተከስክሶ ተደብድቦ ቃላቸውን የሰጡ መሆኑን የኢትዮጵያ ሰብአዊ መብት ጉባኤ ያረጋገጠ በመሆኑ እነዚህ 11 ሰዎች በ540 እና በ464 እንዲሁም ደግሞ የወንጀል ህግ 32 ንዑስ አንቀጽ 1 ነው በነጻ ነው የተባሉት ማለት ነው።
ፍርድ ቤቱ ከቀሪ 27 ተከሳሾች ውስጥ አራቱ ተነጥለው የአቃቤ ሕግ ምስክሮች በቃጠሎ ወቅት ሰዎችን እሳት ውስጥ ሲጨምሩ አይተናል በሚል በተገቢው መንገድ ስለመሰከሩባቸው በከባድ ወንጀል እንዲከላከሉ የሚል ብይን ሰጥቷል።
አራቶቹ 31ኛው ጌታቸር የምንለው ልጅ ነው፣ 32ኛው ቶፒክ ነው፣ 33ኛ ሸምሱ ነው፣ 34ኛ ፍጹም የሚባሉ ልጆች ናቸው። በነፍስ ግድያ ስለሆነ 440 ማለት ከነፍስ ግድያ ጋር የተያያዘ ነው። ተከላከሉ ሲባል እንግዲህ ተከላክሎ የማስቀነስ እድል ይኖራቸዋል፣ ወይ ደግሞ በቀረበባቸው በደንብ ካልተከላከሉ በቀረበባቸው ክስ መሰረት ሊጸናባቸው ይችላል። ዞሮ ዞሮ እንደዚህ አይነት ሰዎች ቦታ ነው። እነዚህ አራቶቹ ናቸው ነፍስ ግድያ ተከላከሉ የተባሉት።
ስለ ቀሪ 23ቱ ተከሳሾች ደግሞ አቶ ወንድሙ ያብራራሉ።
23ቱ ከዚህ ከነፍስ ግድያ መለስተኛ በሆነና የተጠቀሰባቸው ወንጀል ህግ ለምሳሌ 464 ንዑስ አንቀጽ 1 ስር የተደነገገውን ጥፋት ያጠፉ ሰዎች ከሶስት ወር እስከ አምስት ዓመት ቀላል እስራት የዋስ መብት የሚጠበቅላቸው ማለት ነው። በአንቀጽ 464 አንቀጽ 2 ስር አመፅን ያዘጋጀ ወይም የመራው በሚለው ስር ደግሞ በዚህ ስር እንዲከላከሉ የተወሰነባቸው ከአስር ዓመት በማይበልጥ ጽኑ እስራት፣ ይህም ከአስር ዓመት በማይበልጥ ጽኑ እስራት የምለውም ዋስትና መብት የሚጠብቅ ነው፣ ከአስር ዓመት በታች የሆነ በመሆኑ። ስለዚህ በጥቅሉ ምንድን ነው? አራት ሰዎች በነፍስ ግድያ የተመሰከረባቸው ተከላከሉ ነው የተባሉት።
አቶ ወንድሙ የእነዚህ የቂሊንጦ ቃጠሎ ክስ ተከሳሾች ጉዳይ ውስብስብ ነበር ይላሉ። ቀደም ሲል የነበረውን የፍርድ ሂደት ወደኋላ መለስ ብለን ስናየው ተከሳሾቹ ቂሊንጦን አቃጥላችኋል ሲባሉ የለም አላቃጠልንም ሲሉ በጽኑ ተከራክረዋል። በተጨማሪም ማረሚያ ቤቱ ራሱን ከተጠያቂነት ለማውጣት ያልፈጸምነውን ድርጊት ፈጽመናል ብለን እንድናምን እጅግ አሰቃቂ የሆነ የማሰቃየት የምርመራ ተግባር ተፈጽሞብናል ሲሉ ለችሎት ሲያስረዱ ቆይተዋል። በተጨማሪም የቀረቡት ምስክሮች እንደኛው ተሰቃይተው በእኛ ላይ እንዲመሰክሩ የተገደዱና ከእስር እንደሚለቀቁ ቃል ተገብቶላቸው የተደለሉ ናቸው ሲሉም ተሟግተዋል። የኢትዮጵያ ሰብአዊ መብት ኮሚሽን በጉዳዩ ላይ ማጣራት አድርጎ 16 ተከሳሾች እጅግ አሰቃቂ የሆነ የማሰቃየት ተግባር እንደተፈጸመባቸው ለፍርድ ቤቱ ሪፖርት አቅርቧል። በአንጻሩ ተከሳሾቹና ጠበቆቻቸው ፍርድ ቤቱ ከሰብአዊ መብት ኮሚሽን የቀረበለትን የግፍ ሪፖርት እየተመለከተ ክሱን ሊያስቀጥል አይገባም፣ ተከሳሾችን በነጻ ሊያሰናብት ይገባል ሲሉ ተከራክረው ነበር። ከነዚህ መካከል በትውልድ ኢትዮጵያዊው የስዊድን ዜግነት ያላቸው የልብ ሐኪሙና የአዲስ ልብ ሕክምና ማዕከል ባለቤት ዶክተር ፍቅሩ ማሩ ይገኙበታል። ዶክተር ፍቅሩ ቂሊንጦ ሲቃጠል ከእስር ቤት ውጪ በሆስፒታል ውስጥ ተኝተው በመታከም ላይ እንደነበሩ አስረድተዋል ለችሎቱ። በሌላ በኩል ከእርሳቸው ገንዘብ ተቀብለን አመጹን መርተናል ያሉ ሁለት ፖሊሶች ቀርበው መስክረዋል። አቶ ወንድሙ ኢብሳን እነዚህ ሁለት ፖሊሶች አብረው አልተከሰሱም አይደል የሚል ጥያቄ አንስቼላቸው ነበር ሁኔታውን ለማጣራት።
እንደ ሆን እንደ ኢትዮጵያ ሽብር ግን ኢትዮጵያ ውስጥ እኮ ያለ ሁኔታ በዓለምም ሆነ በኢትዮጵያ ውስጥ በረጅም የሀገሪቷ የፍርድ ሂደት ያልተለመደ ነው። ለምሳሌ አራት ሰዎች በተመሳሳይ ወንጀል ቢከሰሱ ከሽብር ክስ ጋር በተያያዘና በሙስና አዋጅም አራቱን ለይቶ ሁለታችሁ በጓደኞቻችሁ ላይ መስክሩና እናንተ ነጻ እናረጋለን በሚል ነው። እነዚህ ጉቦ ተቀብለናል ከዶክተር ፍቅሩ ላይ 17000 ሰጥተኛል እና እኔም እንዲያርጋለሁ። እነዚህ እርግጠኛ ነኝ አልታሰሩም የምታሰሩም አይመስለኝም። ምክንያቱም በተለምዶ አሁን የሶስት አመት እዚህ በሽብር ክስ ላይ በዚህ አልፎ አልፎ የሚስናልም ክስ ይዛለ እነዚህ ላይ በሚደረጉ ነገሮች ላይ እኩል ወንጀል የፈጸሙ ሰዎች ወንጀል መፈጸማቸውንም እያመኑ አንተ ምስክር ሆነ በጓደኛዊ ላይ ከመሰከርክ ከክሱ ነጻ ትሆናለህ ይላል። ይሄን ለመከራከር ሞክረን ደጋግመን ችሎቱም ላይ ለመሟገት ሞክረን ምንድነው የምሰጠን መልስ? በሽብር አዋጁ በሙስና አዋጁ በሌሎች አቃቢ ህግ የገሌን ክስ አንስቻለሁ ካለ በግድ ክሰስ ማለት አንችልም። የችሎቱ ማለት ነው አቃቢ ህግ መክሰስ የምፈልገውን እከሳለሁ፣ መክሰስ የማልፈልገውን አልከስም። ስለዚህ ልጠይቁኝ አትችሉም ነው። እነዛ ፖሊሶች ይከሰሱ አይከሰሱ በእርግጠኝነት ባላውቅም ባለው ልምድ ግን አይከሰሱም።
ዶክተር ፍቅሩ ማሩ አሁን ተከላከሉ ከተባሉ 23 ተከሳሾች ጋር አንድ ላይ ናቸው። በመጨረሻ የመከላከያ ማስረጃ ለማቅረብ ለመቼ ተቀጠረ ብያቸው ነበር ላቶ ወንድሙ።
በመጨረሻ ላይ እነዚህ አራቱ በነፍስ ግድያ ተከላከሉ የተባሉ ወጣቶች እንዴት ነው እንኳን በነፍስ ግድያ ልንከላከል ምንም ወንጀል ስላልሰራን መከላከል የምንችለው ነገር የለም የሚል በኃይለ ቃልና ድምጻቸው ቡርነን አድርገው ወደ ፊትም ወደ ችሎቱ በመምጣት ዳኞቹን ለመጠየቅ ባደረጉት ሙከራ ትንሽ ችሎቱ ተረባብሾ ስለነበረ ዳኞቹም ወጡ። ፖሊሶችም ጸጥታን ለማስከበር መሳሪያዎቹን አቀባብሎ እንትን አሉ። ቤተሰብ ወደ በትንሹ ወደ 100 ቤተሰብ ነው። በጣም በአዳራሽ ውስጥ ተረብሾ ነበረ፣ ድምፅ ይሰማ ነበረ፣ ያለቅሱ ነበረ። እኛም ቤተሰቦችም ወጣን። እነሱ እዛ ስለቀሩ ቀጣዩ ቀጠሮ ነገ የተነገ ወዲያ ነው የምናውቀው። ቀጠሮ ሳይያዝ ነው ያው በነበረው የጸጥታ ትንሽ አለመረጋጋት ሌቱም ወጣ። እኛም ሁኔታ የማይመች በመሆኑ ለቅን ወጣ ነው። ቀጠሮ አልተያዘም። ያው ነገ የተነገ ወዲያ እስከ አርብ ድረስ ይያዛል።
በዚህ የቂሊንጦ ቃጠሎ የተጠረጠሩ ሌሎች 121 እስረኞች በሌላ መዝገብ ተከሰው እንደነበር ይታወሳል። እነዚህ ተከሳሾች ፍርድ ቤት ሲቀርቡ የቀረበባቸው የክስ ዝርዝር ውስጥ እስረኞችን እሳት ውስጥ ወርውሮ በመጨመር እና በፌሮ ብረት መጥቶ መግደል ይገኝበት እንደነበር መዘገባችን ይታወሳል። በክስ ማሰማቱ ሂደትም አብዛኞቹ ተከሳሾች በጠበቃ ይወከሉ እንደሆነ ሲጠየቁ የእግዚአብሔርንና የመላእክትን ስም በመጥራት ጠበቆቻቸው እነርሱ እንደሆነ በመግለጽ ጠበቃ አንፈልግም ሲሉም እንደነበር ይታወሳል። አያይዘውም እኛ እጅግ በደልና ግፍ የተፈጸመብን ሰዎች ነን፣ እንደዚህ ያለ ግፍ ተፈጽሞብን እያለ ደግሞ እንደገና እስር ቤት አቃጥላችኋል በሚል ሌላ ግፍ የተፈጸመብን ሰዎች ነን ሲሉ በችሎት መናገራቸውን መዘገባችን ይታወሳል። በመጨረሻም እነዚህ 121 ተከሳሾች ለአምስት በተለያዩ መዝገቦች ተከፍለው ክሳቸውን ሲከታተሉ እንደነበርና ከነዚህም ውስጥ አብዛኞቹ እየተለቀቁ እንደሆነ አቶ ወንድሙ ይብሳ ጨምረው ነግረውናል። የአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የጠቅላይ ሚኒስትር ዶክተር አብይ አህመድ የኬንያ ጉብኝት የሁለቱን ሀገሮች የቆየ መልካም ግንኙነት ባለበት ለማስቀጠል ሳይሆን ከፍ ወዳለ ደረጃ ለማሻገር የተደረገ እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ አስታወቁ። ሞያሌን ታላቅ የንግድና ኢንዱስትሪ ከተማ ለማድረግ ሁለቱ መንግስታት መስማማታቸው ታውቋል። መለስካቸው አማረ ዝርዝር አለው፣ ቀጥሎ ይቀርባል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም አመሻሹ ላይ ለቪኦኤ በሰጡት ቃለ ምልልስ የጠቅላይ ሚኒስትር አብይ አህመድ ሰሞኑን በጎረቤት አገር ኬንያ ያደረጉት የሥራ ጉብኝት ዓላማው ምን እንደነበረ በማብራራት የሚጀምር ነበረ። አቶ መለስ እንዳሉት የጉብኝቱ ዋና ዓላማ ኢትዮጵያ ከኬንያ ጋር ላላት ግንኙነት ትኩረት የምትሰጥ እንደሆነች ማሳየት ነው። ቀደም ሲል ከሀገሪቱ ጋር የተገቡት ስምምነቶችና መግባባቶች እንደምን ወደ ተግባር እንደሚተረጎሙና የሁለቱን ሀገሮች ሕዝቦች እንዴት ተጠቃሚ ማድረግ ይቻላል የሚለውን ለማየትም ጭምር እንደሆነ አቶ መለስ አለም ገልጸዋል። የሁለቱ አገሮች ግንኙነት በውከትና በትርምስ በሚታወቀው የምስራቅ አፍሪካ አካባቢ ባሪያነት የሚታይ የሰላምና የመደጋገፍ ግንኙነት መሆኑንም ቃል አቀባዩ አስታውሰዋል። ዋናው ነገር ግን የአሁኑ ጉብኝት ያለውን ለማስቀጠል ብቻ ሳይሆን የነበረውን ከፍ ወዳለ ግንኙነት ማሻገር ነው ብለዋል። ለዚህም በምሳሌነት አንዳንድ ስምምነቶችን ጠቅሰዋል።
እንዲፈጠኑ እና ህዝቦች ተጠቃሚ እንዲያነጉ ከመግባባት ተደርሷል። አንደኛው ትልቁ ፕሮጀክት የላሙ ፕሮጀክት ነው። የላሙ ፕሮጀክት ኢትዮጵያን ከሞምባሳ ወደብ ላሙ እስከ በሶማሊያ አርጎ የሚያገናኝ ደቡብ ሱዳንንም የሚያገናኝ ነው። በዩጋንዳ በኩልም የዚህ ፕሮጀክት አካል የሆነ ፍላጎት አለና አሁን ባለበት ሁኔታ ላይ ፕሮጀክቱ ወደ 41% አካባቢ ተጠናቀቀ። ይሄ ፕሮጀክት ተፈጽሞ በባቡርም በነዳጅ ማስተላለፊያ መስመርም በተለያዩ መንገዶች ሶስቱም ሀገሮች የበለጠ እንዲቀራረቡ በኬንያ በኩል ሀሳብ ቀርቧል። ይሄ ቀደም ሲል የዛሬ 6 ዓመት የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ በነበሩበት ጊዜ የተደረሰ ስምምነት ነው። እሱም በቶሎ ወደ ስራ አውሎ ለውጥ እንዲመጣ እንደገና ቃል ኪዳን የተገባበት ነው ስምምነት።
ሁለቱ ሀገሮች ከሚያዋስኗቸው አንዱ በሆነው አካባቢ በሞያሌም ከፍተኛ የንግድና የኢንዱስትሪ እንቅስቃሴ የሚታይበት ሁለቱን ሀገሮች ይበልጥ የሚያሳስር ማዕከል እንዲሆን ከስምምነት መደረሱን አቶ መለስ ገልጸዋል።
የኢትዮጵያና የኬንያ ሞያሌዎች አሉ ድንበር አካባቢ ይሁን እንጂ ሁለት ሀገሮች ላይ ይሁን እንጂ አንዳንድ ህዝብ ይኖርበት ነው። በቅርቡ እንኳን ችግር በተፈጠረ ጊዜ ወገኖቻችን መጠለያ ያገኙበት አካባቢ ነው። ከቤት አመታት በፊት ሞያሌ የኢትዮጵያ የኬንያም የቢዝነስ ማዕከል ሆኖ ቆይቷል እና የሞያሌን ከተማ እንደ አንዳንድ ዱባይን የመሰሉ ዓለም አቀፍ የቢዝነስ ከተማዎች በምስራቅ አፍሪካ የቢዝነስ ማዕከል ማድረግ ይቻላል። በተለይም ከላሙ ፕሮጀክት የመንገድና የባቡር መስመር ግንባታ ጋር በተያያዘ የንግድ ማዕከል ማድረግ ይቻላል። ሁለቱ ሀገሮች በጋራ መዋለ ንዋያቸውን ለማፍሰስ ከስምምነት ደርሰዋል።
ሌላው ደግሞ በኬንያ የሚገኙ ኢትዮጵያውያንን መብትና ክብር ሊያስጠብቅ የሚችል ስምምነት መፈረሙ ነው ሲሉ አቶ መለስ አለም ገልጸዋል።
ኬንያ ውስጥ በቁጥር አሃዙ በግልጽ ማስቀመጥ ቢቸግረኝም እስከ 35,000 የሚሆኑ ኢትዮጵያውያን አሉ ተብሎ ይጠበቃል። እነዚህ ዜጎቻችን ደህንነታቸው እንዲጠበቅ፣ ሰብአዊ ክብራቸው እንዲጠበቅ ክቡር ጠቅላይ ሚኒስትሩ ጠይቀዋል። ከዛ ውጭ ግን ኬንያ ውስጥ ወደ ሌላ ሶስተኛ ሀገር ለመሄድ ሲሉ በቁጥጥር ስር ውለው በህግ ጥላ ስር ያሉ ወንድሞቻችን አሉ። እነሱ ምህረት ተደርጎላቸው ወደ ሀገራቸው እንዲመለሱ በክቡር ጠቅላይ ሚኒስትሩ ጥያቄ ቀርቦ ይሁን ሳን አግኝቷል።
ስንት ይሆናሉ?
በቁጥር እንግዲህ አሁን ቁጥሩን አሁን መግለጽ ያዳግተኛል። ኤምባሲውና የኬንያ ኢሚግሬሽን ባለስልጣናት የመለየትና የመመለሳቸውን ስራ በአንድ አምስት ሳምንት ውስጥ እንዲጠናቀቅ እንዲያስፋጥሩ ሁለቱ መሪዎች መመሪያ ሰጥተዋል። ትናንቱኑ የኬንያ ኢሚግሬሽንና የኢትዮጵያ ኤምባሲ ናይሮቢ የሚገኘው ስራቸውን ጀምረዋል። ስለዚህ እነዚህ ዜጎቻችን የጉዞ ሰነድ እንዲያገኙ አድርጎ ወደ ሀገር ቤት የመመለስ ስራ ይከናወናል።
ከዚህ ባሻገር ኢትዮጵያና ኬንያ በቱሪዝም ኢንዱስትሪው ተባብረው ለመስራትና በጋራ ለመጠቀም መስማማታቸውም ታውቋል። የኢትዮጵያ አየር መንገድም ወደ ናይሮቢና ወደ ሞምባሳ የሚያደርገውን የበረራ ቁጥር እንዲጨምር ከስምምነት መደረሱ ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ጤና ነክ ዝግጅት ይኖረናል። በመጨረሻ ወባን ከምድረ ኢትዮጵያ በመጪዎቹ 12 ዓመታት ውስጥ ጨርሶ ለማጥፋት የተያዘን ዕቅድ ለማሳካት እየሰራ መሆኑን የኢትዮጵያ ጤና ጥበቃ ሚኒስቴር የወባ መቆጣጠርና ማጥፋት ሀገር አቀፍ መርሃ ግብር አስተባባሪ ወይዘሮ ሕይወት ሰለሞን ለቪኦኤ የሰጡትን ቃለ ጠቅሰን ባለፈው ሳምንት ዝግጅታችን ዘግበናል። የዓለም ጸረ ወባ ቀንን ምክንያት በማድረግ ከወይዘሮ ሕይወት ጋር ቃለ ምልልስ ባደረግንበት ወቅት ባለፉት 14 ዓመታት ውስጥ በየትኛውም የኢትዮጵያ ክፍል ወባ ወረርሽኝ በሚባል ደረጃ አለመከሰቱን፣ ኢትዮጵያ በወባ ምክንያት የሚደርሰውን የሞት መጠን በተለይ ባለፉት 6 ዓመታት ውስጥ በ84% መቀነስ መቻሏንና በወባ የመያዝ መጠንን ደግሞ በግማሽ መቁረጧን ገልጸዋል። በተከታዩ ክፍል ወይዘሮ ሕይወት ስለ አገልግሎቶችና መድኃኒቶች አቅርቦት ይናገራሉ። በሌሎች ጥያቄዎች ላይም መልስ ይሰጣሉ። ሰለሞን አባተ ነው ያነጋገራቸው።
መድኃኒት በጥሩ ሁኔታ ይገኛል። አሁን ለሰው የቴክኒክ ድጋፍ ምርመራ በቀላሉ ሊሰጡ የሚችሉ ባለሙያዎች በቅርብ አሉ። ለህብረተሰቡ
ምርመራና ሕክምናን አስመልክቶ ጥሩ የሆነ አገልግሎት እየተሰጠ ነው ያለው። እንግዲህ በዋነኝነት የጤና ጥበቃ ሚኒስቴር አስፈላጊ የሆኑ ግብአቶች በሱ ገዝቶ ማሟላት ማሰራጨት ኃላፊነትን ጭምር አለብን። እንዲሁም ደግሞ የጤና ባለሙያዎችም በወባ በሽታ ምርመራና ሕክምና ዙሪያ አስፈላጊ የሆነ የክህሎት ድጋፍ ይሰጣል። ግን በተለያዩ መንገዶች አገልግሎት ሰጪዎችን፣ የጤና ባለሙያዎችን፣ የጤና ኤክስቴንሽኖችንም ወባ ዙሪያ ላይ ያለውን ክህሎት የማገዝ ነገር ይሰራል። እንግዲህ የአገልግሎቱን ተደራሽነት በምናይበት ጊዜ የወባ ምርመራና ሕክምና በሁሉም የጤና ተቋማት ላይ ነው የሚሰራው። ፕሪንሲፓል እንግዲህ ከጤና ኬላ ጀምሮ የጤና ኤክስቴንሽን ሰራተኞች ወባን ለመመርመርና ለማከም አስፈላጊ ግብአቶች ባሉበት ጤና ኬላ ላይ እንዲሟላላቸው ይደረጋል። ይህን አገልግሎት የጤና ኤክስቴንሽን ፕሮግራም በኩል ይፈጸማል። ከጤና ኬላ በላይ ያሉት ተቋማት እንደ ጤና ጣቢያ እና ሆስፒታሎች ባለውም በተመሳሳይ በላብራቶሪ የተደገፈ የወባ ምርመራ ተደርጎ አስፈላጊ የሆነ የወባ መድኃኒቶች አሉ። ያው ሳይቆራረጥ ሁሉም አይነት የወባ ግብአቶች ለሁሉም ተቋማት በየጊዜው እንዲዳረስ ይደረጋል። በዚህ ዙሪያ ምንም ክፍተት የለም። ለህዝቡ በጣም በተደራሽነትን በማሻሻል ያው እንግዲህ ጤና ኬላዎቻችንን ስናይ በጣም ለኮሚኒቲ ቅርብ በሆነ አገልግሎትም የተደራሽነት አንጻር በጥሩ ሁኔታ ነው የወባ ምርመራና ሕክምና እየተሰጠ ያለ። እንግዲህ ምናልባትም ምርመራና ሕክምናው ከመስፋፋቱም ጋር ተያይዞ የሞት ቁጥሩም አሁን በከፍተኛ ሁኔታ እንዲቀንስም የሆነው በቀላሉ አገልግሎትን የሚያገኝበት አግባብ ስለተፈጠረ የወባ ምልክቶች የሚኖሩበት ጊዜ ያው ጥሩ የሆነ የግንዛቤ ደረጃም ላይ ህብረተሰቡ የደረሰበት ሁኔታ ስላለ በአፋጣኝ ምርመራና ሕክምና ለማግኘት ቅርብ ነው። እነዚህ ጤና ተቋማት ሁሌም ክፍት ናቸው። አገልግሎት
ሁሌም ክፍት ናቸው ሲሉ ለምሳሌ አንድ ሰው ወባ ሊሆን ይችላል የያዘው ተብሎ በተጠረጠረ ጊዜ በምን ያህል ጊዜ ውስጥ ምርመራ ማድረግ ይችላል? በምን ያህል ጊዜ ውስጥ ሕክምና ማግኘት ይችላል?
ለዚህ ምንም የሚቀርብ ቅድመ ሁኔታ የለም። ወባ በሽታ ምልክቶች እንደታዩ አቅራቢያው ባለው የጤና ተቋም በመሄድ አስፈላጊውን ምርመራና ሕክምና ማድረግ ይችላል።
ምን ማለት ፈልጌ ነው? አሁን ያለው ቅርበት ለሰው ማለቴ ነው ምን ያህል ጊዜ ይፈጅበታል? አንድ ሰው ወባ ይዞኛል ብሎ ከተጠረጠረ በኋላ ምርመራ ለማድረግና ህክምና ለማግኘት ግፋ ቢል ምን ያህል ጊዜ ይፈጅበታል? ቢያንስ በምን ያህል ጊዜ ማግኘት ይችላል ያንን ምርመራ? አሁን ባለው አቅም
እንግዲህ የጤና ተቋማትን ቁጥር ጨምሯል ማለት አሁን ቢያንስ በየቀበሌው የጤና ኬላዎች አሉ። እነዚህ የጤና ኬላዎች ደግሞ ከርቀትም አንጻር በምናይበት ጊዜ ለህብረተሰቡ ከመኖር አካባቢ ብዙም ሩቅ አይደሉም። ያን ያህል ጉዞ የሚያጠፋው ብዙ እንትን አይደለም። በቀናት የሚፈጅ ነገሮች አይደሉም። በሰዓታት ውስጥ ሂዶ አገልግሎት ማግኘት ይችላል።
ወባን አንዲት ሀገር ብቻዋን ልታጠፋ ትችላለች?
ወባን ማጥፋት የአንድ ሀገር ብቻ ኃላፊነት ሊሆን አይችልም። ደግሞ ከዓለም ወባን ለማጥፋት በሚደረገው እንቅስቃሴ ሀገራት የራሳቸውን አስተዋጽኦ ማድረግ አለባቸው። ምክንያቱም ወባን በማጥፋት እንቅስቃሴ ውስጥ ያው አሁን ባለው ሁኔታ ከፍተኛ የሆነ የህብረተሰቡ ሙቭመንት አለ። በዚህ በሚሆንበት ጊዜ ሁሉም ሰው አስፈላጊ የሆነ ምርመራ እንዲሁም ደግሞ ወባን ዙሪያ ያሉ አገልግሎቶች በበቂ ሁኔታ ከሌሉ ያው ወባን ከሀገርም ከዓለምም ማጥፋት ነው አስቸጋሪ ነው የሚሆነው። በዛም ነው ከሀገራት በተቀናጀ መልኩ ወባን ለማጥፋት እንዲሰሩ ይህን ደግሞ የጋራ እቅድ በማድረግ የዓለም ጤና ድርጅትም እንዲሁም ደግሞ ሮልባክ ማሌሪያም እንዲ በስፋት እየሰሩ ነው ያሉት። ጊዜ ገደም በማስቀመጥ ሁሉም ሀገራት ኮሚቴ ሆነው ወደዚህ የታሰብነትን ታርጌት ለመንፋት የሚንቀሳቀሱ ይሰራ ያለ።
ወይዘሮ ህይወት፣ ትልቁ ስጋት በዓለም ዙሪያ መድኃኒት የለመደ የወባ ተውሳክ እየተስፋፋ መሄድ፣ መድኃኒቶቹ እየተዳከሙ መሄድ የራሳቸው ነው እና ይሄ ስጋትስ ምን ያህል የሰፋ ነው ኢትዮጵያ ውስጥ ወይስ ምን ያህል ጠባብ ነው?
ምናልባት ከመድኃኒት መላመድ ጋር የመሳሰሉት እንደምናይበት ጊዜ የዓለም ጤና ድርጅት ሪከመንድ የሚያደርገው ሀገራት የሚጠቀሙበትን የወባ መድኃኒቶች በየጊዜው መፈተሽ አለባቸው። ቢያንስ በየሁለት ዓመቱ የተፈተሸ ጽኑነቱ መታወቅ አለበት የሚል ነው። ወደ እኛ ጋር ስንመጣ ይህን እየተተገበረ ያለው የምንጠቀምባቸው ሁሉንም አንቲ ማሌሪያ ድራጎች ክቱን ናቸው ወይ የሚለው ጥናት ይሰራል። በዛ መሰረት እንግዲህ አሁን ባለው ሁኔታ ያሉን ሁሉ መድኃኒቶች የምንጠቀምባቸው ክቱንነታቸው አስተማማኝ ነው። ከ98% በላይ ኢፊካሸስ ናቸው። ብዙ ችግር አይደለም። ነገር ግን
ወደማ ናቸው
ስንሄድ በተለይ ደግሞ የተለያዩ መድኃኒቶችን በተለያየ መንገድ ወደ ሀገራችን የሚያስገቡ የቁጥጥር ስርዓታቸው በተወሰነ መልኩ የላላ እንዲሁም ደግሞ ሀገር አቀፍ የወባ ፕሮግራሙ የሆነ ጠንካራ የሆነ የመድኃኒት አጠቃቀም ፖሊሲ የሌለበት ወይም ደግሞ የተወሰኑ ክፍተቶች አለባቸው፣ ችግሩ ጎልቶ ይታያል። በተለይም ደግሞ እነዚህ የኤዥያ ሀገራት አካባቢ መድኃኒቶችን አልሲፈራም ለሚባለው ዝርያ ሞኖቴራፒ የመጠቀም ነገር አለ። ከዛ ጋር በተያያዘ አሁን እንግዲህ እሱን ነው የሚባለው የመድኃኒት ላይ ያው የመላመድ የመሳሰሉት ነገሮች ችግሮች መድኃኒቶች አሉ። ዞሮ ዞሮ ከስታንዳርዳቸው በታች የሆኑ መድኃኒቶች እንዲሁም ደግሞ በሞኖቴራፒ የዓለም ጤና ድርጅት እንደዚህ ካስቀመጡ የወባ መድኃኒት ፖሊሲ ስንትን ሲሉ ለእንደዚህ አይነት ችግሮች እንደሚጋለጡ ነው። ሞኖቴራፒ ማለት አንድ አይነት ብቻ አንድ ወጥነት ያለውን መድኃኒት፣ አሁን ለምሳሌ በተለምዶ በብራንድ ስሙ አስተን ወይም ደግሞ አርሲኔት ሊንፋንቲ የሚባለው መድኃኒት በምናይበት ጊዜ የሁለት መድኃኒቶች ጥምረት ነው።
ውህድ ነው።
ይሄ እንግዲህ ሬዚስታንስ በቀላሉ እንዳይፈጠር ያግዛል። የተሻለ ውጤትም አለው ሕክምና በምንሰጥበት ጊዜ።
ለመሆኑ አጋሮቻችሁ እነማን ናቸው?
ብዙ አጋር ድርጅቶች አሉ በወባ ላይ የሚሰሩ። በዋነኝነት እንግዲህ ግሎባል ፈንድን መጥቀስ ይቻላል። የዩኤስኤድ፣ ፒኤምአይ፣ ደብሊውኤችኦ፣ ዩኒሴፍ እንዲሁም ደግሞ የተለያዩ ኢምፕሊመንቲንግ ፓርትነሮች በወባ ላይ አብረውን ይሰራሉ።
ወይዘሮ ህይወት ሶሎሞን ለሰጡኝ ማብራሪያ ለጊዜው እጅግ በጣም አድርጌ አመሰግናለሁ። ስራዎቻችሁ የተሳኩላችሁ እንዲሆኑ እመኛለሁ። ዌሪክ ነው።
ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በመላው ዓለም ያለውን የሰብአዊ መብት አያያዝ ይፋ ባደረገበት ዘገባው ላይ የህዝቦቻቸውን መሰረታዊ መብትና ነጻነት በየቀኑ ከሚጥሱ አገሮች መካከል ቻይና አንዷ መሆኗ ተመልክቷል። የዘገባውን ይፋ መሆን አስመልክተው ገለጣ ያደረጉት የዲሞክራሲ የሰብአዊ መብቶችና የሰራተኞች አስተዳደር ቢሮ ከፍተኛ ባለስልጣን ማይክል ኮዛክ ቻይና ውስጥ የሚታየውና እየተባባሰም የመጣው የመብት ረገጣ ዩናይትድ ስቴትስን በእጅጉ እንዳሳሰባት አስታውቀዋል።
In terms of the increase over the last year, it's been a bad situation for Falun Gong for a long time. It's been bad for Uyghurs.
ባለፈው አመት ከፍተኛ ደረጃ የደረሰው አስከፊ የመብት ጥሰት በተለይም በፋሉን ጎንግ፣ ዩግሪስ እና ቲቤታንስ ላይ ከባድ ነበር። በእነዚህ ቡድኖችም ሆነ በአጠቃላይ በማህበረሰቡ ላይ የሚደርሰው አፈና አስከፊነቱ ጨምሯል።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ይፋ ያደረገው የሰብአዊ መብት ጥበቃ ሪፖርቱ እንዳመለከተው በተለይ እንደ አውሮፓ አቆጣጠር በ2017 ዓ ም ቻይና ውስጥ የጅምላ አፈሳ፣ እስራት እና ሆን ብሎ ከአገር የማስጠፋት እርምጃ አሳሳቢ ደረጃ ላይ ደርሶ ነበር። ይህ ደግሞ ጎልቶ የታየው በጋዜጠኞች፣ በቀድሞ የፖለቲካ እስረኞች፣ በዳኞች፣ በሰብአዊ መብት ተሟጋቾችና በሃይማኖት መሪዎች ላይ ነበር። የሰብአዊ መብት የሕግ ባለሙያው ጋኦ ዚሸንግ መጥፋታቸው የተገለጠው ባለፈው ነሐሴ ወር ሲሆን ለቤተሰቦቻቸው የተነገረው በአንድ ባልታወቀ እስር ቤት ውስጥ እንደሚገኙ ነበር። የሕግ ባለሙያው ዋንግ ኳንዣንግ እንደ አውሮፓ አቆጣጠር በሐምሌ በቁጥጥር ስር ውለው የት እንደደረሱ ግን የታወቀ ነገር አልነበረም። ሌላው አሳሳቢ ነገር ደግሞ ዢንግያንግ እና ቲቤት ውስጥ ቴክኒካዊ ከሆነ ቅኝትና አሰሳ ጋር ተያይዞ የሚሰማው የጭቆናና የአፈና ዜና ነበር። በብዙ መቶ ሺዎች የሚቆጠር ሕዝብ ያለምንም ምክንያት ታስሯል፣ ለስደት ተዳርጓል። በተጨማሪም የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሌሎች አይነት የመብት ጥሰቶችንም አካቷል። ከነዚህ መካከል መንግሥት መገናኛ ብዙሃኑን አፍኖ መያዙ፣ የኢንተርኔት አገልግሎቶችን ማቋረጡ፣ ለሰብአዊ መብቶች መከበር ጥብቅና የቆሙ ድርጅቶችንና ግለሰቦችን ማፈኑ ተዘርዝረዋል። የዴሞክራሲ የሰብአዊ መብቶችና የሰራተኞች አስተዳደር ቢሮ ከፍተኛው ባለስልጣን ማይክል ኮዛክ ዩናይትድ ስቴትስ ለቻይና መሪዎች የምታስተላልፈው መልእክት ዛሬም ተመሳሳይ መሆኑን ጠቁመው የቻይናን ሕዝብ ሙሉ ኃይል መጠቀም ከፈለጉ መፍትሄው ማፈን ወይም መጨፍለቅ ሳይሆን ለግልጽነት መንገዱን ከፈት ማድረግ ነው ብለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ለዛሬ አዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
አረን ተሳየነን
ከአቀናባሪዋ ብርሃን ኃይሉ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። በቀጣዩ የማህሙድ አህመድ ሙዚቃ ነው የምንሰናበታቸው። ከትግርኛው ፕሮግራም በፊት በእኛ በኩል ሰላም፣ ደህና ደሩ።
Sato,